የቅዱስ ዮሐንስ መጥምቅ ልደትና እድገት። ቅዱስ ሉቃስ በወንጌሉ በምዕራፍ 1 ላይ በይሁዳ ንጉስ በሄሮድስ ዘመን ካህያ የክህነት መደብ የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ኤልሳቤጥ ካሮን ነገር ነበረች። ሁለቱም የጌታን ትእዛዝና ስርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ። ይሁን እንጂ ኤልሳቤጥ መካን በመሆኗ ልጅ አልነበራቸውም በማለት የቅዱስ ዮሐንስ እናትና አባት ያስተዋውቀናል። የሉቃስ ወንጌል ምዕራፍ 1 ከቁጥር 5 እስከ 7 ማነው ያስተዋለ እንደ ተናገረ አዋጅ ነጋሪው ተራራው ዝቅበል ይምላ ጎድጓዳው። የአብያ መደብ በመጽሐፈ ዜና መዋዕል ምዕራፍ 23 እና 24 ላይ ንጉሥ እስራኤል ዳዊት ሸምግሎ መንግሥቱን ለልጁ ለሰሎሞን ሲያስረክብ በዘመኑ የነበሩትን ካህናት ሌዋውያንና የአሮን ልጆች አስቆጥሮ በጣ በተለያዩ የአገልግሎት መደቦች በየነገዳቸው መድቦ በጣ አገልግሎት መርሃ ግብር አውጥቶላቸው ነበረ። የአብያ ካህናት መደብ ከነዚህ አንዱ ነበረ። በስርዓተ ልደቱ ለቅዱስ ዮሐንስ ካህኑ ዘካርያስና ቅድስት ኤልሳቤጥ ልጅ እንዲሰጣቸው እግዚአብሔርን ዘወትር በጸሎት ጠይቁ ነበር። አንድ ቀን ዘካርያስ እንደ ብሉይ ኪዳኑ ስርዓት ወደ ቤተ መቅደስ ገብቶ ዕጣን የማጠን ተራ ደርሶት ማለትም ዕጣ ወጥቶለት ወደ ቤተ መቅደስ ሲገባ መልአከ እግዚአብሔር ከዕጣን መስዋዕት ማቅረቢያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ በፍርሃት ተዋጠ። መልአኩ ግን ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። በእርሱ ተድላና ደስታ ታገኛለህ፣ ብዙዎቹም በእርሱ መወለድ ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና በማለት ብስራት ከነገረው በኋላ ስለሚወለደው ልጅ አራት ነገሮችን ነገረው። የሉቃስ ወንጌል ምዕራፍ 1 ከቁጥር 13 እስከ 17 የመጀመሪያው የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። በብሉይ ኪዳን ናዝራዊ ለመሆንና እግዚአብሔርን ለማገልገል ከተለዩ በኋላ የሚያሰክር ነገር መጠጣት ክልክል ነበረ። ኦሪት ዘኍልቍ ምዕራፍ 6 ከቁጥር 1 እስከ 4 የእግዚአብሔር መልአክ ለሶምሶን እናት ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ እንግዲህ ተጠንቀቂ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ እንዳትጠጪ፣ በልጁም ራስ ላይ ምላጭ እንዳይደርስበት፣ ልጁ ከእናቱ ማጽን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናልና እንዳላት ማለት ነው። መጽሐፈ መሳፍንት ምዕራፍ 3 ከቁጥር 3 እስከ 5 ቅዱስ ዮሐንስም ለእግዚአብሔር አገልግሎት ተለይቷልና የሚያሰክር ነገር አይጠጣም። ሁለተኛም በእናቱ ማጽን ሳለ በመንፈስ ቅዱስ ይሞላል። በተጨማሪም ከእስራኤል ወገን ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ሌላም ለጌታ የሚገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። ዘካርያስ ይህንን ከመልአኩ በሰማበት ወቅት እርሱ ሸምግሎ ሚስቱ ማርጅታ የመውለጃዋ እድሜ አልፎ በዚያም ላይ መካን ነበረችና ይህም በምን አውቃለሁ? እኔ ሽማግሌ ነኝ፣ ሚስቴም በእድሜ ገፍታለች በማለት ጥርጣሬውን በጥያቄ መልክ አቀረበ። በዚህን ጊዜ መልአኩ እንዲህ ያለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህን ነግርህና ይህን የምስራች አመጣል ዘንድ ተልኬያለሁ። እነሆ ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንክ ይህ እስከሚፈጸምበት ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም። በዚህም መሰረት ዘካርያስ አገልግሎቱን ፈጽሞ ሲወጣ መስማትም ሆነ መናገር አልቻለም ነበር። መልአኩ እንደተናገረውም ሚስቱ ኤልሳቤጥ ጸነሰች። እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ የሄደችበትን ምክንያትና በዚያ የተደረገውንም ተአምር መምህር ዘላለም እንደዚህ ይገልጹታል።
ያጠምቅ በሂኖነ ዮሐንስ እኔ አለው።
ይሄንን ታሪክ የምናገኘው በሉቃስ ወንጌል ምዕራፍ ከቁጥር 26 ጀምሮ ነው። ቁጥር 26 ላይ ተጽፎ የምናገኘው ነገር በስድስተኛው ወር የእግዚአብሔር መልአክ በገሊላ ወራጃ በመትገኘው በናዝሬት ከተማ ወደምትገኘው ወደ አንዲት ድንግል ተላከ ብሎ ይጀምራል። እና ይህ ስድስተኛው ወር ተብሎ የተገለጸው ከዛ በዚያው ምዕራፍ ላይ ከዛ በላይ ተገልጾ የሚገኘው የመጥምቀ መለኮት የቅዱስ ዮሐንስ መጸነስ እና የእርሱ መወለድ ታሪክ ነው። እና ያ ታሪክ ከተፈጸመ መልአኩ ለዘካርያስ ካበሰረው እንዲሁም እሱ ከተጸነሰ በኋላ ከስድስት ወር በኋላ መልአኩ ቅዱስ ገብርኤል በድጋሚ ወደ እመቤታችን ዘንድ ተላከ ማለት ነው። እና መልአኩ ቅዱስ ገብርኤል ወደ እመቤታችን ወዳለችበት ገብቶ እጅ እየነሳ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ በእግዚአብሔር ፊት ሞገስን አግኝተሻል እያለ ካመሰገናት በኋላ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ መንግስቱም አያልፍም እያለ የአምላክን እንደምትወልድ ወይም የእግዚአብሔር ቃል በእርሷ ማኅፀን አድሮ እንደሚወለድ ነገራት። እመቤታችን ግን በስጋዋም በነፍሷም ጽሕት ነበረችና እንደዚህ ትዳር የመኖር አላማ አልነበራትምና ወንድ ስለማላውቅ ይህ ነገር እንዴት ይሆናል ብላ መልአኩን ጠየቀችው። ቅዱስ ገብርኤል በዚህን ጊዜ የመለሰላት መልስ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል ብሎ የምትጸንስበትን ነገር በእግዚአብሔር ኃይል በገሮ መንፈስ ቅዱስ መሆኑን ከነገራት በኋላ ነገር ግን ይህም ቢሆን በጣም ለመረዳት የሚከብድ ነገር ነውና እግዚአብሔር የማይቻሉ ነገሮችን እንኳን ማድረግ የሚችል ነገር የሚችል አምላክ መሆኑን ለማብራራት አስረጃ ብነት አድርጎ አንድ ታሪክ አመጣላት። ይህም ታሪክ የኤልሳቤጥ መጽነስ ነው። ኤልሳቤጥ በዛው ምዕራፍ ተገልጾ እንደምናገኘው የሊቀ ካህናቱ የዘካርያስ ሚስት ስትሆን በእድሜዋ በጣም ገፍታ የነበረችና በመካንነቷ የምትታወቅ ነች። በዛው በአካባቢ በሙሉ እመቤታችንና ኤልሳቤጥም ዘመዳሞች ስለነበሩ እመቤታችን ይህንን ታውቃለች እና መካን የነበረችው በእድሜዋም ያረጀችው ኤልሳቤጥ እንኳን ጸንሳለች ብሎ ይህንን ታሪክ ነገራት እና ይህንን ሲነግራት እመቤታችን ምናለች? ኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ፣ እነሆ እኔ እግዚአብሔር ባሪያው ነኝ ብላ አሜን ብላ ይህንን ነገር ተቀበለች። አባቶቻችን እንደሚነግሩን ልክ በዚችው ቅጽበት እግዚአብሔር ቃል በእመቤታችን ማኅፀን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሷል። እመቤታችን ይህንን ንግግር ከመልአኩ ቅዱስ ገብርኤል ጋር ካደረገች በኋላ ይህንን ስለ ኤልሳቤጥ የሰማችውን ነገር ለማረጋገጥ ነው ወደ ኤልሳቤጥ ዘንድ የሄደችው። እና ኤልሳቤጥ ዘንድ በሄደች ጊዜ በእመቤታችን ውስጥ ሊፈጠሩ ለሚችሉ ጥያቄዎች በሙሉ መልስ እንዲሰጥ እግዚአብሔር አድርጓል። እነዚህ ጥያቄዎች አንደኛ መልአኩ ቅዱስ ገብርኤል ነገራት ትጸንሻለሽ የሚለው ነው። እና ከወንድ ጋር ሳትገናኝ መጽነሷ ወይስ መጽነስ አንድ ግራ የሚያጋባ ወይም ደግሞ ጥያቄ ሊሆን የሚችል ጉዳይ ነው። ሁለተኛው ደግሞ ትጸንሻለሽ ያላትም አምላክን ነው የእግዚአብሔርን ልጅ ነው። እና ለእነዚህ ለሁለቱ ጥያቄዎች መልስ እንድትሰጥ አድርጓታል እግዚአብሔር ባወቀ ማለት ነው። ኤልሳቤጥ ልክ እመቤታችንን ስታያት ምንድን ያደረገችው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይቻላል ብላ ነው የተናገረችው። እና ሁለቱም ጥያቄዎች በዚህ ንግግር ተመልሰዋል። አንደኛ እናት በማለቷ መጽነሷን ተናግራለች። ሁለተኛ የጌታዬ እናት በማለቷ ደግሞ የተናገረችው የሰራዊት ጌታ የልዑል እግዚአብሔርን ልጅ እመቤታችን ወይም እናት መሆኗን የሰራዊት ጌታ ልዑል እግዚአብሔርን መጽነሷን ተናግራለች። ከዚሁ ጋር በተያያዘ ኤልሳቤጥ ማኅፀን ውስጥ የነበረው ቅዱስ ዮሐንስም ዘሏል። ገና የሰላምታሽን ድምፅ ስሰማ ጽንሱ በማኅፀኔ ዘለለ ነበር ያለችው ኤልሳቤጥ። ይህንንም አባቶቻችን ሲያብራሩት መጥምቀ መለኮት ቅዱስ ዮሐንስ ገና በእናቱ ማኅፀን ሳለ በእመቤታችን ማኅፀን ለነበረው ለጌታችን መስገዱ ነው ብለው አብራርተውታል። ቅዱስ ያሬድም በድጓው አእምሮ እምከርሰ እሙ ሰገደ ወልደ መካን ለወልደ ድንግል፣ ገና በእናቱ ማኅፀን ሳለ አውቆ የመካኒቱ ልጅ የኤልሳቤጥ ልጅ ለድንግሊቱ ልጅ ማለትም ለጌታችን ለመድኃኒዓለም ክርስቶስ ሰገደ ብሎ ይህን ጉዳይ አብራርቷል። ቀጣዩን ክፍል ሳምንት ይዘንላችሁ እስከምንቀርብ ድረስ መልካም ሳምንት።
Yeah.